ጤና ይስጥልኝ። ጋቢና ቪኦኤ ጀመረ። እለቱ ነሐሴ 25 2013 ዓ.ም ሰዓቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ቀጥሎ 30 ደቂቃዎች ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ በመስተንግዶ ከምሽቱ ተረኛ አዘጋጅ ንጉሱ ታምሬ ጋር በመሆን እንዲሁም ከአሜሪካ ድምፅ ዋሽንግተን ዲሲ ባለሙያዎች ስቱዲዮ ባለሙያዎች ጋር በመሆን እያስተናገድኳችሁ እዘልቃለሁ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ።
ተከራዩ በጣም በስቷል። ቤት ያለውን ዝም ማመጣጠን ስላልቻለ ቤት ክራይ ችን ክፍተት በመጠቀም ዴሊ በየጊዜ የሚጨመርበት ይደረሳል። አሁን እኛ በቅርብ ጊዜ አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጡ 500 ብር ጨምረናል ብሎ ይሄ
እጅግ እያሻቀበ የመጣውን የዋጋ ግሽበትና የኑሮ ውድነትን በተመለከተ ካነጋገርናቸው የአዲስ አበባ ነዋሪዎች መካከል አንዱ ነበር የሰማችሁት። ነዋሪዎችንና እንዲሁም ባለሙያዎችን አነጋግረን ዘገባ አዘጋጅተናል። በሌላ በኩል በኢትዮጵያ ስመጥር ይሁን የልብ ሐኪምም አነጋግረናል።
በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመስራት የሚያስችል መሰረት ጣለች ማለት ነው።
ዶክተር ፈቀደ አጓራቸው የምሽቱ እንግዳችን አድርገናቸዋል። በተጨማሪም ያገለገሉ የኤሌክትሮኒክስ እቃዎችን ለህፃናት መስጠትም ሆነ በስነ ስርዓት አለማስወገዱ የሚያስከትለውን የጤና ስጋት የሚያስቀኝ ዘገባለን። አብራችሁ እንድታመሹ እየጋበዘን አሁን ከአጫጭር ዜናዎች ጋር ከስመኝሽ የቆየ ጋር ትቆዩ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። በኢትዮጵያ በመጪው 2014 ዓመተ ምህረት መስከረም 24 ቀን አዲስ የመንግስት ምስረታ የሚካሄድ መሆኑን የህዝብ ተወካዮች ምክር ቤት ገለጸ። ምክር ቤቱ አሰራሩን ማዘመን የሚያስችሉ የአሰራር መመሪያ ሰነዶች ማኑዋሎች ማዘጋጀቱንም ገልጿል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለመንግስት ምስረታው እየተደረገ ያለውን ዝግጅት አስመልክቶ በሰጡት መግለጫ በህገ መንግስቱ መሰረት በመስከረም ወር መጨረሻ ሰኞ ላይ የመንግስት ምስረታው እንደሚከናወን መግለጽ አቸውን የኢትዮጵያ ዜና አገልግሎት አስተውቋል። ከዚህ ጎን ለጎን ምክር ቤቱ አሰራሩን ለማዘመን የሚያስችሉ መመሪያዎችን ተግባራዊ ለማድረግ መዘጋጀቱንም አፈጉባኤው ጨምረው ገልጸዋል። በአዲሱ መንግስት ምስረታ ውስጥ የቋሚ ኮሚቴ አባላት ከ7 እስከ 13 ሆኖ የሚደራጅ ሲሆን አባላቱም እንደየሙያቸው ዘርፎችን እንዲከታተሉ የሚያደርግ መሆኑንም ጠቁመዋል። በደቡብ ሱዳን ሰኞ ዕለት ሊካሄድ ተጠርቶ የነበረው የመንግስት ተቃውሞ ሰልፍ ሳይሳካ ቀርቷል። ዋና ከተማዋ ጁባ ውስጥ ብዛት ያላቸው የጸጥታ ኃይሎች ጎዳናዎች ላይ ተሰማርተው የዋሉ ሲሆን በመላ ሀገሪቱ የኢንተርኔት አገልግሎትም ተቋርጧል። የእንቅስቃሴው መሪዎች የተቃውሞ ሰልፉ እንዲካሄድ ያቀዱት የሀገሪቱ ፕሬዝዳንት ሳልቫ ኪር ለፓርላማ የመክፈቻ ንግግር ባደረጉበት በሰኞ ዕለት ቢሆንም በእለቱ ጁባ ጎዳናዎች ላይ የታየ ምንም አይነት የጎላ ሰዋል ነበርም። ህዝባዊ ጥምረት ለሲቪል ርምጃ የተባለው ቡድን አባል የሆኑት ዋኒ ማይክል ለአሜሪካ ድምጽ ሲናገሩ የተቃውሞ ሰልፉ ሳይካሄድ የቀረው ከተማዋ ላይ በብዛት ፖሊሶች ተሰማርተው ስለዋሉ ሰው ፈርቶ ሳይወጣ በመቅረቱ መሆኑን ገልጸዋል። በአፍሪካ ህጉር ዙሪያ ከ48000 በላይ ሰዎች የደረሱበት እንደማይታወቅና ከነዚህ ውስጥ 21600 የሚሆኑት ራሳቸውን ያልቻሉ ህጻናት መሆናቸውን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። በትጥቅ ትግል በብጥብጥና የተፈጥሮ አደጋ ምክንያት የጠፉ ሰዎች ቁጥር ተመዝግቦ ከሚገኘው እጅግ የበለጠ ሊሆን እንደሚችልም ተቋሙ አስታውቋል። የቀይ መስቀል ኮሚቴው በሰበሰበው መረጃ መሰረት ከተመዘገቡት 48000 ሰዎች መካከል ከ39000 በላይ የሚሆኑት በጦርነት ምክንያት ከ7 ሀገራት ጠፍተው የሄዱ ናቸው። እነዚህን ሰዎች ፈልጎ ለማግኘት በየማህበረሰቡ ውስጥ የሰለጠኑ ሰዎችና የጸጥታ አካላት እንደሚያስፈልጉም ድርጅቱ ጨምሮ ገልጿል። የውጭ ኃይሎች አፍጋኒስታንን ለቀው መውጣታቸውና ታሊባኖች ወደ ስልጣን መመለሳቸው ለወራሪዎች ትምህርት ሊሆን ይገባል ሲሉ ታሊባኖች መልእክት አስተላልፈዋል። ዩናይትድ ስቴትስና ቀሪው የዓለም ክፍል ለታሊባን አገዛዝ እውቅና እንዲሰጡም አሳስበዋል። የአሜሪካ የመጨረሻው ወታደራዊ አውሮፕላን የካቡል አውሮፕላን ማረፊያን ለቆ ከወጣ ከሰዓታት በኋላ ንግግር ያደረጉት የታሊባን ቃል አቀባይ የውጭ ወታደራዊ ኃይሎች መውጣታቸው የሁላችንም ድል ነው በማለት አፍጋኖችን እንኳን ደስ አላችሁ ብለዋል። ይህ በእንዲህ እንዳለ አፍጋኒስታንን የተቆጣጠረው ታሊባን ከዚያች ሀገር መውጣት የሚፈልጉ የሀገሪቱ ዜጎችና የውጭ ሀገር ሰዎች በሙሉ ያለምንም ጉዳት መውጣት የሚችሉበትን መንገድ እንዲያመቻች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትላንት ግልጽ መልእክት አስተላልፏል። ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ያረቀቁትን ውሳኔ ከ15ቱ የምክር ቤቱ ቋሚ አባላት መካከል ሩሲያና ቻይና ድምጽ ተአቀቡ ሳይደርጉ የተቀሩት በሙሉ ደግፈውታል። በኮቪድ-19 ዜና ደቡብ አፍሪካ ውስጥ አዲስ አይነት የኮሮና ቫይረስ ዝርያ መከሰቱ ተገለጸ። ሳይንቲስቶች እንዳስተዋቁት C12 ተብሎ የሚጠራው ዝርያ በአፍሪካ ሀገሮች ዙሪያ እንዲሁም ወደ እስያ፣ አውሮፓና አሶኒያ የሚባለው የደቡባዊ ፓስፊክ አካባቢ ተዛምቷል። ይሁን እንጂ ይህ ዝርያ በዓለም የጤና ድርጅት በተቀመጠው መስፈርት አሳሳቢ ወይም ክትትል የሚያስፈልገው ዝርያ የሚሉት መስፈርቶች ያላሟላ መሆኑን ነው ሳይንቲስቶች የሚገልጹት። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ተቋም ትላንት ባወጣው መግለጫ እንዳለው ይህ አዲስ ዝርያ በአገሪቱ የታየው ባለፈው ግንቦት ወር ሲሆን ከዚያ በኋላ ወደ 7 የአፍሪካና ሌሎች ሀገሮች ተዛምቷል። ይህ ዝርያ እንደ ሌሎች ልውጦቹ የቫይረስ አይነቶች በይበልጥ ተላላፊና የያዘውን ሰው የተፈጥሮ መከላከያ የማሸነፍ ባህሪ ያለው መሆኑንም አብራርተዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
መንግሽ ቆየን ለዜናዎቹ እናመሰግናለን። እያስተናገድኳችሁ ያለሁት ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው የጋቢና ርዕስ እንሻገር። እያሻቀበ የመጣውን የኑሮ ውድነትና ዋጋ መወደድ ፈተና የሆነባቸው የአዲስ አበባ ነዋሪዎች ለአሜሪካ ድምጽ አስተያየታቸውን ሰጥተዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ-19 ወረርሽኝና ሀገሪቱ የገባችበት ጦርነት ምክንያት መሆናቸውን የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያ ዶክተር ብርሃኑ ደኑ ተናግረዋል። ቆሱን ለመቀጣጠር መንግስት የተለያዩ አማራጮችን እየወሰደ መሆኑን እያሳወቀ ነው። ፀሐይ ዳምጠው በዚህ ዙሪያ ተጨማሪ ዘገባ አላት።
በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደመጠነከር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱ ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ክራይ እንደሆነ ይገልጻሉ።
የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ዝም የሚያመረው የቤት ክራይ ነው። በተለይ እንደ አዲስ አበባ ጀቀኑ አዳዲስ ሰዎች ይመጣሉ፣ ቤት ክራይ ይዛሉ፣ ይኖራሉ። ይሄ ደግሞ የቤት ክራይ ፈላጊና ኖርማል የሚከራዩ ቤት አልተመጣጠነም። በእችን ክፍተት በመጠቀም ዴሊ በየጊዜው የሚጨመርበት ሂደት አለ። አሁን እኛ በቅርብ ጊዜ አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጥቶ 500 ብር ጨምረናል ብሎ ይሄዱ እና ከኔ ገቢ አንጻር ቤት ክራይ ከፍዬ አልችልም እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው፣ ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስብዞ ይጨምርበታል። አከራይ ችግር የለበትም እስከ ሶስት ወር አልጨመርኩብህም እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ላይጨምር ይችላል፣ ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳደር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ክራይ ጣራ ቢኖረው፣ በእርግጥ ይሄ ፍሪ ኢኮኖሚ ሲስተም የሚለው ላይ ኢንተራክት ሊያደርግ ይችላል። ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ፣ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አይደለ? ዘላቂ ማዕቀብ ቢደረግም። ምክንያቱም የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል፣ ምግብ ቤት ይከፍታል። ቤት ክራይ ሲጨምርበት ምን ያደርጋል? እሱ ምግቡ ላይ ነው የሚጨምሩ። በእጃዙር ሁሉንም ያጠቀዋል ነው፣ ተከራዩንም ተከራይ ያልሆነውንም ያጠቀዋል። ሰው ለምሳሌ ካፌ ሲከፍት ወይ የሆነ ነገር ሲከፍት ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ክራይ ሲጨምርበት እሱ ምግቡ ላይ ይጨምራል። ስለዚህ እዛ የሚጠቀሙ ሰዎች በአጠቃላይ የቤት ክራይ ውድነት አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነቱን ትንሽ ማረጋጋት ይቻላል የሚል ሀሳብ አለ።
አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደራይ ምረቱ እንዲህ ያስረዳሉ።
አለም ድሩቅ ባይ ነማ ረክሰሲ ነማ ገድሲ አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው። ዋጋ መጨመር አልችልም። መንግስት ክትትል ያደርጋል። በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ ዕዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ችግሮች አሉብኝ።
በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ቢኖረው የኑሮ ውድነቱ ሊያረጋጋ ይችላል ብላ እንደምታስብ ሌላዋ የከተማይቱ ነዋሪ ወይዘሪት አለምነሽ አሰፋ ትናገራለች።
እኔም ተከራይ ነኝ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች። ምክንያቱም በየጊዜው በየወሩ በየሶስት ወሩ ነው ቤት ክራይ ጨምሮ የምንባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው የማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል። ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊቱን አዞሮ ቤት ክራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው።
የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል።
አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው። ኢንቨስትመንትን ያቀጭጫል። ያው ምርትን እንደሚገባ እንዳይመረት እንቅፋት ይፈጥራል እና እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው። ከቅርብ ጊዜያት ወዲህ በተለይም ከአንድ አመት ወዲህ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገሪቷ ክፍልና የፌደራል መንግስት መካከል ከፍተኛ ግጭት ተፈጠረ እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል ጦርነት፣ ውጊያ፣ ግጭት። ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋምና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ግን ለማስከበር መንግስት የገባበትን ጦርነት ለዛ ከፍተኛ ወጪ ያስፈልጋል። በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው። በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት እየተዳከመ ይሄዳል። ከፍላጎቱ ጋር አይመጣጠንም። በዚህ ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር ያስከትላል።
አክለው መፍትሄ ነው ያሉትን ሙያዊ ምክር ለግሰዋል። ዶክተር ብርሃኑም
ተጠቃሚውን ህብረተሰብ፣ ሸምቶ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስፈርድ ልጆቹን ትምህርት ቤት እንዳያስገድ የሚያደርግ የዕለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ እንትኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድና አሁንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች፣ ሁሉም አይደለም፣ መሰረታዊ የሆኑ እቃዎች ለዕለት ዕለት የሚሆኑ እቃዎች ለህዝቡ እንደሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የሀገሪቷ ደህንነትና እንደ አገር የመቀጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል። ይህን እርምጃ መውሰዱ ትክክልና ተገቢ ነው የሚመስለው።
መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የሀገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ ነበር የተባሉ 1886 የንግድ ድርጅቶች መታሸጋቸው፣ የንግድ ህግ ውጪ ሲሰሩ ነበር የተባሉ 657 ድርጅቶችን የንግድ ፍቃዳቸው መሰረዛቸው የተገለጸ ሲሆን
በ64 ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረኩ ነው። ባገኘሁት ጊዜ ተጨማሪ ዝርዝር ይዤ መለሳለሁ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ለዘገባው እናመሰግናለን። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት ከጀመረ ባለፉት በአራት ዓመታት ጊዜ ውስጥ በየዓመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ካለምንም ወጪ በነጻ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግዋር እስካሁን ድረስ በግላቸው 312 የሚሆኑ ስኬታማ የልብ ቀዶ ጥገናዎችን ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስምኝሽ ቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ባለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
እስቲ ወደ ኋላ መጀመሪያ መለስ ስላርገህና እንግዲህ ለበርካታ አመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ማለት ነው። ከዚያም ልብን የማስነሳት የልብና ሳምባን ስራ ወደ ቀድሞ ይመለስ፣ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። የኮንቬንሽናል ኦፕነር ሰርጀሪ እንለዋለንና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄዳሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት በተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ የሚመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ 2009 የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ ተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምናው በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገናን ለመስራት የሚያስፈልግ ሴትአፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር ነው የተቋቋመ። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት ይባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመኖራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕን ሀርት ሰርጀሪዎችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው በሰዓቱ?
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። ይህንን ውሳኔ ለመወሰን ከባድ ነበር። ማንም ሰው በግል ይህንን ሪስፖንሲቢሊቲ መውሰድ ስለማይችል እንደ ሆስፒታል ተሰብስበን በየዩኒቱ መሪዎች አማካኝነት ስብሰባውን አካሄድን ወሰን። በስብሰባችንም ላይ በውይይታችንም ላይ ስንወስን ተቃራኒ ሀሳቦች ነበሩ። ምክንያቱም የመጠራጠር የእኛን አለማመን ይሄ የእኛ ድንበር እንዳልሆነ እና ሚሽነሪዎች ሲመጡ በቃ በሽተኛ ታካሚ እየሰበሰብ ለምን አይሰራም አይነት ሀሳብ ነበር። እና ግን ያንን ያልደገፍነው ሰዎች ነው ፑሻር ግን መጀመር አለበት ያልነው። እና እንዳልኩሽ የሚያስፈራ ሞመንት ነበር። እውነቱን ለመናገር ያንን 2-3 ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም ሙያዬን ማጣት ደስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ነው።
አድማጮች፣ ከዶክተር ፈቀደ አግባር ጋር የጀመርነው ቆይታ አልተጠናቀቀም። በነገው ምሽት ሁለተኛውና ተከታዩን ክፍል ይዘንላችሁ የምንመለስ ይሆናል። አሁን ተከታዩን ዘገባ እናስተዋውቃችሁ። በእርጅና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች ኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ በውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየምና ሊድ የመሳሰሉ ግብአቶች አካባቢን የሚበክሉ ሲሆን በጉበት በልብና በአእምሮ ላይ ጉዳት እንደሚያደርሱ የጤና ባለሙያዎች ይናገራሉ። በተለይም ያገለገሉ የኤሌክትሮኒክስ እቃዎችን ለህፃናት በመጫወቻነት መስጠት ትልቅ ጉዳት አለው ይላሉ። በአብዛኛው በአውሮፓና በአሜሪካ አገልግሎታቸውን የጨረሱ ኤሌክትሮኒክሶች ወደ አፍሪካ ወይም ወደ እስያ ሀገራት ተልከው የሚጣሉ ሲሆን ይህም ትልቅ ስጋት እንደደቀነ የዓለም የጤና ድርጅት አሳስቧል። በዚህ ዙሪያ የተጠናቀረውን የጀስቲን መለን ካንዛዲያን ዘገባ ቀጥሎ አቀርብላችኋለሁ።
ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶች እና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ህጻናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ።
As many as 12.9 million women are working.
የሚሆኑ ሴቶች ኢመደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራጅ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት።
ያለም የጤና ድርጅት የኤሌክትሮኒክስ ቆሻሻን ለማስወገድ ማቃጠል አሊያም በሳይናይድ በኒትሪክ አሲድና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራጅ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ ጤስ መስራት ላይ እክል ያመጣል። የሊድና የኒኬልነት ባህሪ ያላቸው የኤሌክትሮኒክስ ቆሻሻም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጀሪክ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።
Effective and binding action is urgently needed and required to protect millions of
የዓለም የጤና ድርጅት የኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራጅ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል። በኤሌክትሮኒክስ ቆሻሾች የተነሳ አደጋ የተጋረጠባቸውን በሚሊዮኖች የሚቆጠሩ ህጻናትን ለመታደግ ውጤታማና አሳሪ መፍትሄ መፈለግ ያሻል።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም ወይም ከሁለት ዓመት በፊት ማለት ነው የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ የተጣለ ሲሆን ከዚህ ውስጥም 17.4% ብቻ ነው ተመልሶ በጥቅም ላይ የዋለው። በዋናነት ወደ ታዳጊና ማዕከለኛ ገቢ ያላቸው ሀገራት የሚላኩት ጊዜያቸው ያበቁ ኤሌክትሮኒክሶች በድጋሚ በጥቅም ላይ መዋል አይችሉም። በናይጄሪያ የሚገኘው ኢቴራ የተሰኘው የቴክኖሎጂ ተቋም መሰረታዊ የሆነ የኤሌክትሮኒክስ እቃዎች አወጋገድን በማስተማር በጤና ላይ የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል። ኢፊኔ ኤችኔጉር የኢቴራ ቴክኖሎጂ መስራች ናቸው።
We enlighten them to the damage that's being caused by improper handling of electronic waste and for example the burning of cables.
ለምሳሌ የኤሌክትሮኒክስ እቃዎችን ማቃጠል ስለመሳሰሉ ተቀሚታቸው አበቀ የኤሌክትሮኒክስ መሳሪያ ውዳቂዎችን በአግባቡ ካለማስወገድ ጋር ተያይዘው ስለሚመጡ ጉዳቶች እናሳውቃቸዋለን። ይህን ሲያደርጉም ሰውነታቸው ምን እንደሚሆን ያውቃሉ። ስለዚህም አካባቢንም ሆነ ጤናን በማይጎዳ መልኩ እንዴት ማድረግ እንዳለባቸው ይረዳሉ።
የተባበሩት መንግስታት ድርጅት የኤሌክትሮኒክስ እቃዎች ፍላጎት እየጨመረ ከመምጣቱና ከእቃዎቹ አጭር እድሜ ጋር ተያይዞ የኤሌክትሮኒክስ ቆሻሻዎች በዓለም ላይ በፍጥነት እያደጉ የመጡ የቤት ውስጥ ቆሻሻዎች ናቸው ሲል አስታውቋል። የተለያዩ የመንግስታት ድርጅት ተቋማትም ዓለም አቀፍ የሆነ ጠንካራ የኤሌክትሮኒክስ አወጋገድ እንዲኖር ጥሪ እያቀረቡ ነው።
Yeah, my little kuta, my little nya, fuck a bee, what's on my thingy?
የተከበራችሁ አድማጮችና ተመልካቾቻችን ስለነበረን ቆይታ እያመሰገንን የነሐሴ 26 2013 ዓ.ም የሮብ ምሽት የጋቢና ቪ መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ የምሽነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በዝግጅቱ እንዲሁም ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኛለን። ሰናበታለን። ደህና ደሩ።